ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 28 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል አሁን ይጀምራል። የለቱን ዜና አስቀድመን ሳምንታዊውን ከእናንተ ከአድማጮቻችን የደረሱን ደብዳቤዎች መልሰን ለእናንተ ጆሮ የምናደርስበት የደብዳቤዎች አምድ መሰናዷችንን እናቀርባለን።
በመጨረሻም የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ በሚል ርዕስ በየሽወርቅ ወንድሜነህ የቀረበውን ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል።
የባህር ዳር ከተማ የጸጥታው ጥረት የቀጠለ መሆኑን ነዋሪዎች እየተናገሩ ነው። በባህር ዳር በግራንድ ሆቴል አጠገብ ረቡዕ ምሽት የፈነዳው ቦምብ በሆቴሉም ሆነ በከተማው የገና በዓልን አስመልክቶ ምንም አይነት የሙዚቃ ዝግጅት እንዳይደረግ ለተላለፈ መመሪያ ማስጠንቀቂያ ነው የሚሉ ወገኖች መኖራቸው የሚታወቅ ሲሆን በተለያዩ የከተማይቱ ክፍል ዜጎች በወያኔ የጸጥታ ኃይሎች በመገደላቸው ምክንያት ከተማዋ የሰዓት እላፊ አዋጅ ታወጀባት አስመስሏታል። አዲስ አበባ የሚገኘው የአሜሪካን ኤምባሲ ሰራተኞቹ ወደ ባህር ዳር እንዳይሄዱ ለጊዜው ያገደ ሲሆን ወደ ኢትዮጵያ ለሚጓዙ ዜጎችም የጉዞ ማስጠንቀቂያ በድጋሚ ሰጥቷል። በባህር ዳር የሚገኙ የወያኔ ኮማንድ ፖስት ባለስልጣኖች ሐሙስ ዕለት ህዝቡን በመሰብሰብ የወያኔ የጸጥታ ኃይሎች በዜጎች ላይ ግድያ አልፈጸሙም በማለት ወንጀላቸውን ለመሸፋፈን ቢሞክሩም ነዋሪዎቹ ግን ሐሰት በማለት ተከራክረዋል። በተለይ የእስማኤል አህመድ ቤተዘመዶች እስማኤልን የገደሉት የፖሊስ መታወቂያ ያሳዩ ዩኒፎርም የለበሱና የታጠቁ ፖሊሶች መሆናቸውን በመናገር አጋልጠዋል። በተያያዘ ዜና እንደሌሎቹ የአገሪቱ ክፍሎች ሁሉ በከተማዋ የቱሪስት እንቅስቃሴ በጣም የቀነሰ መሆኑም እየታየ ነው። ታህሳስና ጥር ወራት በባህር ዳርና በሌሎች የሰሜን ክፍለ ሀገሮች ቱሪስቶች በብዛት የሚንቀሳቀሱበት ወሮች ሆኖ ሳለ በዚህ ዓመት የቱሪስቱ ቁጥር በጣም በመቀነሱ ባለሆቴሎች የመኝታ ክፍሎችን የክራይ ዋጋ በግማሽ ለመቀነስ ተገደዋል።
በዚምባብዌ እርሻ ውስጥ ተደብቀው ተገኝተዋል የተባሉ 34 ኢትዮጵያውያን ስደተኞች ሐሙስ ታህሳስ 27 ቀን ፍርድ ቤት የቀረቡ መሆናቸውን ኒውስ ዴይ የተባለው የዚምባብዌ ጋዜጣ ባምዱ አስፍሯል። ከፍርድ ቤቱ ሰነድ የተገኘው መረጃ ስደተኞቹ ታህሳስ 17 ቀን በአስተላላፊዎች አማካኝነት ወደ ዚምባብዌ የገቡ መሆናቸውና እርሻ ውስጥ ተደብቀው እንዲቆዩ መደረጋቸውን ገልጿል። ከ34 ስደተኞች መካከል አራቱ ከ11 እስከ 12 እድሜ ክልል ውስጥ ያሉ ልጆች መሆናቸውም ታውቋል። ስደተኞቹ ጉዳያቸው እንዲታይ ለጥር 11 ቀን ተቀጥሯል።
በአይቮሪ ኮስት ሶስት ታላላቅ ከተሞች ወታደሮች የደሞዝ ጭማሪ በመጠየቅ አመጽ ያካሄዱ መሆናቸው ታወቀ። አርብ ታህሳስ 28 ቀን ከእኩለ ሌሊት ጀምሮ የአገሪቱ ሁለተኛ ከፍተኛ ከተማ በሆነችውና ቡአኬ ተብላ በምትጠራው ከተማ ተከታታይ የተኩስ ድምጽ ሲሰማ የነበረ መሆኑ ታውቋል። ዳሉዋ በሚባለው በአገሪቱ ማዕከላዊ ክፍል በሚገኘውና በአገሪቱ ሰሜን በሚገኘው ኮርሆጎ በተባለችው ከተማም ተመሳሳይ አመጽ መካሄዱ ታውቋል። በሁሉም ቦታዎች ወታደሮች ከጦር ሰፈራቸው በመውጣት ቁልፍ ቁልፍ የሆኑ የከተሞችን ቦታዎች የተቆጣጠሩ መሆናቸው የተሰማ ሲሆን በአንዳንድ ቦታዎች ነዋሪዎች ከአካባቢያቸው በመውጣት የሸሹ መሆናቸው ይነገራል። ከቡርኪና ፋሶ ወደ አይቮሪ ኮስት የሚያስገባው መንገድንም የዘጉ መሆናቸው ታውቋል። ፈረንሳይ አይቮሪ ኮስት ውስጥ ከ900 በላይ የሚሆኑ የሰላም አስከባሪ ጦር ያላት ሲሆን የአይቮሪ ኮስት መንግስት የወታደሮቹን አመጽ ለማፈን የፈረንሳይን እርዳታ መጠየቁና አለመጠየቁ እስካሁን አልታወቀም። በሊቢያ የስልጣን ሽሚያና የጎሳ ክፍፍል አገሪቱን ወደ ከፍተኛ የእርስ በርስ ጦርነት ሊከታት ይችላል የሚል ስጋት ተፈጥሯል። ሰርት የተባለችው ከተማ ከአይሲስ ቁጥጥር ስር ለማስለቀቅ ከተቻለ በኋላ በተለያዩ ኃይሎች መካከል ያለው ውጥረት ከጊዜ ወደ ጊዜ እየጨመረ መሄዱ ይነገራል። ብዙ ጎሳዎች ያሉባት ሊቢያ በጎሳ ሚሊሻዎች የተሞላች በመሆኗ ወደ አንድነት የሚወስድ አቅጣጫ ካልተያዘ ከፍተኛ ደም መፋሰስ ሊከተል እንደሚችል ብዙዎች ስጋታቸውን ይገልጻሉ። በምስራቅ ሊቢያ ካሊፋ ካፍታር በሚባለው ወታደራዊ መሪ የሚመራው አካልና በምዕራብ ሊቢያ በተባበሩት መንግስታት ድርጅት የሚደገፈው የአንድነት መንግስት ወደ አንድነት ሊመጡ ባለመቻላቸው በመካከላቸው ያለው ልዩነት እየሰፋ ሄዶ ወደ እርስ በርስ ጦርነት ሊያመራ የሚችል መሆኑ እየታየ ነው። ሐሙስ ታህሳስ 27 ቀን በኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ ክፍል በባንቱና በፒግሚስ ጎሳዎች መካከል በተፈጠረ ግጭት 15 የባንቱ ጎሳ አባላት መገደላቸውና 37 መቁሰላቸው 65 ቤቶች መቃጠላቸውም ታውቋል። ነዋሪዎቹ መንደሪቱን ለቀው የወጡ ሲሆን ባለስልጣኖቹ እርምጃ ይወስዳሉ ተብሎ ይጠበቃል። የፒግሚ ጎሳዎች በህብረተሰቡ ዘንድ በእኩል አይን እንዲታዩ ትግል ሲያካሂዱ መቆየታቸው የሚታወቅ ሲሆን የባንቱ ጎሳ አባላት ፒግሚዎችን እንደ ሁለተኛ ዜጋ አድርገው ስለሚቆጥሯቸው አልፎ አልፎ ግጭት መከሰቱ አልቀረም። ሐሙስ ለተከሰተው ግጭት መነሻው ምን እንደሆነ ባይታወቅም ይኸው የአስተሳሰብ ልዩነት መሆኑ ይገመታል።
አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ ተከታታዮች በእያላችሁበት ለሁላችሁም የከበረ ሰላምታዬ ይድረሳችሁ። ወያኔ የባዕድ ለጋሾችና ደጋፊዎችን አንጀት ለመብላትና ድጋፋቸውን ለማግኘት ሲል ለነሱ የማይሆነው ለነሱ የማያደርገው ነገር የለም። በዓለም ህብረተሰብ ዘንድ ዲሞክራሲያዊ መንግስት መስሎ ለመታየት የህፃናት መብት ቀን፣ የሴቶች፣ የሰራተኞች፣ የጋዜጠኞች፣ የመምህራን ትምህርት ቀን ወዘተ በአገራችን ይከበራሉ። ወያኔ በአደባባይ የሰው ልጅ ሰብአዊን ዲሞክራሲያዊ መብቶችን ተቆርቋሪ መስሎ ሊታይ እንጂ ለተግባር ዋነኛው ጨፍላቂና ረጋጭ ነው። ኢትዮጵያ የሰራተኞችን መሰረታዊ መብቶች ልታከብር ልታስከብር ፈርማለች። ማንኛውም ተቀጣሪ ሰራተኛ የመንግስትም ይሁን የግል በቀን ከ8 ሰዓት በላይ በሳምንት ደግሞ ከ40 ሰዓት በላይ ተገድዶ እንዳይሰራ ያለም አቀፍ ህግ ይደነግጋል። ይህ ህግ በኢትዮጵያ ውስጥ እንዴት እየተተገበረ ነው የሚሉ ጥያቄዎች ቢነሱ ያለምንም ጥናት ህጉ እንደማይከበር በተለይም ወያኔ ሰራሽና የወያኔ ንግድ ተቋማት ውስጥ ወያኔ በፈጠራቸው ባለሀብቶች ዘንድ የወያኔ አጋር በሆኑ እንደ ቻይና ወይም ቱርክ ነክ በሆኑ ኩባንያዎች ውስጥ ሰራተኞቹ ከ40 ሰዓታት በላይ እንዲሰሩ እየተደረጉ ነው። ይህ ደግሞ ከወያኔ ጋር ቀጥተኛ ወይም ተዘዋዋሪ ንክኪ ባላቸው ድርጅቶች ውስጥ አስከፊ ሆኖ ይታያል። ሰራተኛውን በተለይም ሴቶችን እስከ 48 ሰዓታት ሲያሰሩ ማየት የተለመደ ሆኗል። ወያኔ ሰራሽ ሆኑ የብሔሩ ተወላጆች ህግ ጥሰት መብት ረገጣ ገደብ እያለፈ መጥቷል። ወያኔ ጥቂት የብሔሩ ተወላጆችና የወያኔ ገዢዎች ዘመዶች ወይም ጋብቻ በሆኑ ባለሀብቶች ላይ የሚታየው እብሪትና ጭካኔ ወዴት ሊያደርስ እንደሚችል መገመት ከባድ ነው። ከወያኔ ገዢዎች የበለጠ የፈጠሯቸው ባለሀብቶች በዜጎች ላይ የሚያደርሱትና እያደረሱ ያሉት ምዝበራና ህገወጥ ተግባር ከገደብ እያለፈ መጥቷል። ሲነግሯቸውም የሚሰሙ ይሆኑ አይደለም። ዛሬ ህግ በእነሱ እጅ ለነሱ የቆመ በመሆኑ የህግ ስርዓቱም ለሰራተኛው ከለላ ይሰጣል ብሎ መገመትም ስህተት ነው። በዚህ ደብዳቤ ለወያኔ የዘመኑ ቱጃሮች የማስተላልፈው መልእክት ቢኖር ጥላቻዬ ሀብታም በመሆናቸው አይደለም። ጥላቻውና ቅሬታው ያለው ሀብቱ የፈጠረው እብሪትና ጭካኔ ገደብ በማጣቱ ነው። የሀብት ምንጫቸውም ቢሆን ምዝበራና ዝርፊያ እንጂ የሥራ ትጋትና ብርታት እንዳልሆነ የኢትዮጵያ ህዝብ ጠንቅቆ የሚያውቀው ጉዳይ ስለሆነ አደብ ግዙ፣ ህሊናችሁን አትሳቱ የዘወትር ምክሬ ነው ሲሉ ሁሴን ሐሰን ከነፋስ ስልክ ላፍቶ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ኢሃፓ የሳተላይት ሬዲዮ የደብዳቤዎች አምድ ዝግጅት ክፍል። በዚህ ወቅት በኢትዮጵያ ነጻ የሚባል ሬዲዮ፣ ነጻ የሚባል ጋዜጣ፣ ነጻ የሚባል መጽሔት፣ ነጻ የሚባል የቴሌቪዥን ስርጭት የለም። ወደዚህኛው ከመግባቴ በፊት ይህንን ላሳ ወያኔ የፍትህ ስርዓቱን በቡትቶ የዘር ፖለቲካ ተክትቦና ጠላልፎ ቀዳዶታል። ፍትህ የወያኔ እንጂ የህዝብ አገልጋይ ሳትሆን 25 ዓመታት ነጎዱ። ለዳኝነት ለመወዳደር የወያኔ አባልነት ዋነኛ መስፈርት ሲሆን ከዚህ በላይ ለወያኔ ማረጥረጥ የግድ። በሰዎች ላይ የሆነ ያልሆነ መረጃ ማቅረብና ሰዎችን ለወያኔ ደህንነቶች አሳልፎ መስጠት ዋነኛ መስፈርት መሆኑ በተጨባጭ የተረጋገጠ ነው። በኢትዮጵያ ፍትህ ቃልና ትርጉሙ የሰማይና የምድር ያህል ተራርቋል። ወያኔ ፍትህ ሲል የወያኔ ዳኛ በፖለቲካ እስረኞች፣ በጋዜጠኞች፣ በሙስሊም መብት ተሟጋቾች ወዘተ የሚሰጠው ዳኝነት በገዛ ራሱ ህሊና ሳይሆን ከወያኔ በሚደርሰው ትዕዛዝ መሰረት መሆኑ እንኳን ሀገር ዓለም ያወቀው ሀቅ ነው። በታላቅነታቸው ከሚሰለፉ ትምህርቶች ተርታ የሚሰለፈው የህግ ትምህርት ከተራ የመንደር አውደልዳይ ካድሬ ጋር የሚያሰልፍ ተግባር መፈጸሚያ ሲሆን አይተን እርግማናችን ወያኔን ብቻ ሳይሆን ይህን ክቡር ትምህርት ተምረው ህሊናቸውን በአፈር የሚለውሱትንም ነው። እናንተ ዛሬ በወያኔ ትእዛዝ ህግ እያጣመማችሁ የምትፈርዱ ፍርደ ገምድል ዳኞች ወዮላችሁ! የረገጣችኋት ፍትህ አፈር ልሳ ድል ነስታ ስትነሳ የእጆቻችሁን የጠማማ ህሊናችሁን ዋጋ መቀበያችሁ ጊዜ ሩቅ አይደለም። ይህን የምትሰሙ ፍትህን በጫማዎቻችሁ እየረገጣችሁ ያላችሁ በተለያዩ እርከኖች ላይ የምትገኙ ፍርድ የምትገመድሉ ጠማማ ዳኞች ወዮላችሁ! ወያኔ ምድር ቁና ልትሆንበት ነው። የምትመኩበት ወያኔ በኢትዮጵያ ህዝብ ዳኝነት የሚገባው ቅጣት ሲቀበል የናንተም ተጣፋንታ ከኑግ የተገኘ ሰሊጥ አብረ ተወቀጥ እንደሚሆን ወቁ። ያኔ ህዝብን መሸወድ አትችሉም። ያኔ ተገድጄ ነው ብትሉ አትሰሙም። ያኔ ለመኖር ፍርድ አጣምም ያለው ብትሉ ያጣመማችኋት ፍርድ በእናንተ ላይ ቀና ፍርድ ትሰጣለች። እንዲሁም እናንተ ወያኔን በጋዜጠኝነት እያገለገላችሁ የምትገኙ የኤፍኤም ሬዲዮኖች ጋዜጠኞች እናንተ የወያኔን ዘረኝነትና ፋሽስትነት በመጋረድ በየጋዜጣውና መጽሔቱ የምትሞነጭሩ የይስሙላ ጋዜጠኞች እናንተ በተለያየ ስም በተከፈቱ ቴሌቪዥኖች ህዝብ እያለቀሰ ባለበት የተለያዩ የማደንዘዣ ትዕይንቶችንና የሐሰት ወሬዎችን የምታቀርቡ ምስለ ወያኔ ጋዜጠኞች እናንተ በማስታወቂያ ስም ወያኔን በማሞካሸት የተሰለፋችሁ የወያኔ ከንቶች ሁላችሁ ወዮ ወዮ ታለባችሁ። እናንተ ህዝብ ለመብቱ ሲያምጽ ረክሻ የምትሉ የህዝብ ልጆች ደም ሲፈስ የዳንኪራ ሙዚቃ ያቀረባችሁ የሰማዕታቱ ደም ላይ የምትባልቱ ወዮላችሁ! ወያኔ ላይ ተንጠልጥላችሁ በህዝብ ላይ እያሾፋችሁ እስከ ማዜኑ ልትኖሩ ያሰባችሁ የተንጠላጠላችሁበት ወያኔ ሀረጋችሁ ሬሳ ነው። መበጣጠሻው ጊዜ ደረሰ። የሐሰት ወሬ በመንዛትና በህዝብ ተጋርዶ ላይ ውሃ በመቸለስ የእድሜ ገመዳችሁን ለማራዘም እያደረጋችሁት ያለው ጎንበስ ቀና ሊቀጭ ሊቀር ጥቂት ቀረው። ጋዜጠኝነት ከላይ እንዳነሳሁት እንደ ህግ ትምህርት እጹብ ከሚባሉ የትምህርት መስኮች አንዱ ሆኖ ሳለ እናንተ ግን ጠባብ ዘረኛ ወያኔን በማገልገል አልኮ ሰብኩሳችሁት። ይህ በራሱ ወንጀል ነው። በጎንደር፣ በጎጃም፣ በአርሲ፣ በአምቦ፣ በወለጋ፣ በሐረር፣ በኮንሶ ወዘተ እየተደረጉ ያሉ ህዝባዊ አመጾችን ለማዳፈንና አገርንና ህዝብን ለማጥፋት የተሰለፈው ካሸባሪ ወያኔ በውሸትና በኩሸት አጀባችሁት። በዚህ ወቅት የኢትዮጵያ ህዝብ በቁጭትና በአዘን በነደደበት ሰዓት እናንተ በየጊዜው የሙዚቃ ድግስ እያዘጋጃችሁ በህዝብ ቁስል ላይ እንጨት እየሰደዳችሁበት ነው። ልብ ያለው ልብ ይላል። ህዝባዊ አመጽ እየጤሰ ይገማል። ጠላቶቹን ይፋጃል፣ ይለበልባል። እስካሁን እየሆነ ያለው ይኸው ነው። በመጨረሻ ህዝባዊ አመጽ ጠላቶቹን አቃጥሎ አመድ ትቢያ ያደርጋል። ይህ ሀቅ ነው። የዚያኔ ምድርን ተሰንጠቂና ዋጭን ብትሏት አታደርገውም። የዚያኔ ሰማይን ተደፋብን ቢባል አይሰማም። የዚያኔ ተራሮችን አፋችሁን ከፍታችሁ ዋጡን ብትሏቸው ጆሮ ዳባ ልበስ ይሏቸዋል። ጊዜው ዛሬ ነው። በህዝብ ላይ መቧለቱ፣ መባለቁ፣ መወስለቱ፣ መወሻከቱ፣ ማላገጡ ይብቃችሁ። በህሊናችሁ ፍላምባ ህዝብ ላይ የፈጸማችሁት ግፍ በጋድን እጠቡና እያመጸ ካለው የኢትዮጵያ ህዝብ ጋር ሰልፋችሁን አድርጉ። ይህን ነጎድጓዳዊ ድምፁን እያሰማ የመጣውን ህዝባዊ ሞገድ የሚያቆመው ምድራዊ ኃይል ከቶውኑ አይኖርም። የኢትዮጵያ ህዝብ አመጽ ያቸንፋል። ደቂቀ ጎመራው ነኝ ከዋሸራ።
ሰላም ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች አቅራቢዎች እንዲሁም ሳታሰልሱ ለምታዳምጡ ልባዊ ሰላምታ ይድረሳችሁ። ወያኔ ለ25 አመታት ስለ ድህነት ቀነሳና ስለ እድገት እያወራ ከረመ። እኔ በዚህ ደብዳቤ ከናንተ ከፍኖተ አዘጋጆችና አድማጮቻችሁ ጋር መነጋገር የምፈልገው የድህነትና የድህነት ማጥፊያው አብነት ነው። ድህነት እርግማን አይደለም፣ ግና ወያኔ የተሰጠው ትርጉም የዚህ ተጻራሪ ሆኗል። የኢትዮጵያ ህዝብ ከአመት አመት ከወር ወር ከሳምንት ሳምንት በ10 ሚሊዮኖች የሚቆጠር ህዝብ ከድህነት ወለል በታች እየወረደ በመሄድ ለመሆኑ ጥናት ማካሄድና እሰጥ አገባ ክርክር የሚጠይቅ አይደለም። ለወትሮ ስለ ራብ በተነሳ ቁጥር የሚታየን ገበሬው አርሶ አደሩና አርብቶ አደሩ ብቻ ነበር። በአሁኑ ወቅት በየከተማው የኑሮ ውድነቱ ባስከተለው ቀውስ በሚሊዮኖች የሚቆጠሩ በረሃብ በበሽታና በጠኔ እየማቀቁ የመጨረሻ ትንፋሻቸውን ህቅ እያሉ በሞት የሚነጠቁ ሰዎች ቁጥር ሲጨምር እንጂ ሲቀንስ ማየት አልታደለም። ድህነት የረሃብና የበሽታ አንዱ አይነተኛ ምንጭ ነው። የድህነት መንስኤው ጭቆናና ብዝበዛ ነው። በኢትዮጵያ የሰፈነው የቀማኛና የነጣቂ ስርዓት የሀገር ሀብትና ንብረት በጥቂት ጠባብ ዘረኞች እጅ ስር ወድቆ የነሱና የቤተሰቦቻቸው መፈንጫና መክበሪያ ሲሆን ከ95 ከመቶ በላይ የሚሆነው ህዝብ ሀብቱ ተዘርፎበት በድህነት እየማቀቀ ይገኛል። የሀገር ሀብት በኩል ለሁሉም ዜጋ መዳረስ ሲገባው የገዢው የወያኔ ቁንጮዎችና የሸሪኮቻቸው እንደ ንጉሱና አረመኔው ደርግ ዘመን እየተቀራመቱት የሀገር ሀብትን ወደ ግል ንብረታቸው አዙረው አጠቃላይ ህዝቡን ላስከፊድነት አጋልጠው በመስጠት እነዚህ ጥቂት ዘረኞች ዘረፋ ሲጀምሩ በመቶ ሺዎች ቀጥለው በሚሊዮኖች አሁን ደግሞ በቢሊዮኖች የሚቆጠር ገንዘብና ሀብት ዘርፈዋል። 90 ከመቶ ከሚሆነው ህዝብ በላይ ከምግብ እጥረት ጋር በተያያዘ በሚመጣ ደዌ ይማቀቃል። ጻናትና አረጋውያን አንድ ጉርሻ ተመጣጣኝ ምግብ በቀን ቀርቶ በወር አንዴ ባለማግኘታቸው ህይወታቸው እያለፈ ነው። ምግብ ገዝቶ ለመመገብ የሚችሉ እንዲሁም ንጽህናውን የተጠበቀ ምግብ ማግኘት አይታሰብም። ሆቴሎች ከተመጋቢ የተረፈ ምግብ እየገዙ እሱን ለተመጋቢዎች የሚሸጡ መኖራቸው ይታወቃል። ከዚህ ቀደም ከሁለት ብር እስከ 4 ብር ይሸጥ የነበረው አንድ ጉርሻ ከ7 ብር እስከ 12 ብር ይሸጣል። ጥቂቶች ለአንድ ምሳ 1000 እስከ 2000 ብር እንደሚያወጡ እንሰማለን። የወያኔ የእድገት ምጸት ይኸው ነው። እንዳልኩት በአብዛኛው በረሃብ ሲሰቃዩ የሚታዩት ጻናትና አረጋውያን ቢበዙም በዚህ በወያኔ ወቅት ግን የወጣቶች ቁጥር የላቀ የሆነ መጥቷል። ወጣቶች ትምርታቸውን አጠናቀው ስራ ፍለጋ በመዞር በረሃብ ይሰቃያሉ። በተለያዩ ሙያዎች ሰልጥነው ከተመረቁ በኋላ የዕለት ጉርስ ለማግኘት በየቦታው ቢንከራተቱም ስራ የሚገኘው በዘመድና በወገን በመሆኑ ስቃያቸው ጨመረው። ይህ ባይናችን ስር ሁሉም እየሆነ ሳለ ወያኔ የድህነት አስወጋጅ እንደሆነ ሲውረገረግ ማየት ክፉኛ ራስ ይመታል። በገዛ ሀገራቸው ሰርቶ የመኖር መብታቸውን የገፈፈው ወያኔ መልሶ የድህነት አጥፊና የሥራ ፈጣሪ እንደሆነ በየጊዜው ሲሰላብድ ስንሰማ ወያኔ በሕዝብ ችጋርና ረሃብ እየተሳለቀ እንደሆነ መረዳት አያዳግትም። በቅርቡ ወደ 30 ቢሊዮን ብር ለወጣቶች ሥራ ፈጠራ መመደቡን በቀረርቶ ሲነገር እንሰማለን። በመሰረቱ የዚህ ገንዘብ ምንጭ የአውሮፓ ሕብረትና የአሜሪካ ዓለም አቀፍ የልማት ተራድኦ እንደሆነ ይታወቃል። ወያኔ በራሱ አነሳሽነት እንዲህ ያለን እቅድ የመንደፍም ይሁን የማሰብ አቋምም ባህሪም የለውም። አጋንንት ደርሶ በአንዴ መልአክ ሊሆን አይቻለውም። ይህ የወጣቶችን የሥራ ማጣት ችግር ለመቅረፍ በተያዥም ሥራ በማጣት ከሀገራቸው እየተሰደዱ የሜዲትራኒያን ባህር የሚያቋርጡ ወጣቶች እዚሁ እንጀራ የሚያገኙበትን ሁኔታ ለማቋቋም ለተለገሰው ገንዘብ ከቁንጮ ወያኔዎቹ እስከ ታችኛዎቹ ድረስ በየደረጃው ተቀረማምተው እንደሚግጡት ሳይታለም የተፈታ ጉዳይ መሆኑ ቅንጣት አያጠራጥርም። ለይስሙላ ይህ የእርዳታ ገንዘብ በተከታዩ ዓመት እንዳይቋረጥ ለማድረግ ለተመረጡ የራሳቸው ወገኖችና በወያኔ አባልነታቸው ብቻ ሳይሆን ከዚህ በተጨማሪም ሰዎች እያሳደዱ ያሳሰሩ ያስገደሉ እስካሁን ለወያኔ ፖሊስና ደህንነት ታጋይ ወጣቶችን የሚጠቁም መሆኑን እናውቃለን። የወያኔ አባል ሆኖም በእንዲመሰሉ የወያኔ አረመኔያዊ ድርጊት ላይ ያልተሳተፈ ወጣት እጣፈንታው በረሃብ መገረፍ ወይ የሚወደድ ሀገሩን ጥሎ ወደ ጨለማው ስደት መጓዝ ነው። የኢትዮጵያን ህዝብ ያደኸው ወያኔ ነው። ወጣቶች በአገራቸው ሰርተው የመኖር መብታቸው የሚከበረው በወያኔ መቃብር ላይ ብቻ ነው። ወደ 20 ሚሊዮን የሚጠጋ ወጣት በወያኔ ግፍ ሀገሩን ጥሎ መሰደድ መፍትሄ አይሆንም። ስደት ላይም ያገጠጠ ሞታልና ወያኔን በተባበረ ትግላችን አንስተን የገፈፈንን መብታችንን መጎናጸፍ እንችላለን። ወያኔ ድነታችንን ያባብሳል እንጂ አያስወግድምና ተከሻ ለተከሻ ተያይዘን ለመብታችን ባንድነት እንታገል የሚል ጥሪን ማስተላለፍ እፈቅዳለሁ። ሳህሉ ነኝ ከአዲስ አበባ።
ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የደብዳቤዎቻም ትዝግጅት ክፍል የወያኔን ዘራፊነት፣ የወያኔን ጨፍጫፊነት፣ የወያኔን ዘረኝነት፣ የወያኔን ዋልጌነት፣ የወያኔን አረመኔነት በተመለከተ በተለያዩ ጊዜያት ካድማጮቻችሁ የተላኩላችሁን ደብዳቤዎች ጆሮቼን ሰክቻ አድምጫለሁ። ወያኔ ያላደረሰብን ክፋት የለም። ወያኔ ኢትዮጵያና ህዝቧን አምርሮ የሚጠላ አንዳች ቡድን ነው። ወያኔ በየቦታው የሚያስቀምጣቸው ኃላፊዎች ትምርትም ሆነ የሥራ ልምድ የሌላቸው ለመሆናቸው ምስክርነት መስጠት የምንችለው እኛ የበታች ሰራተኞች ነን። እኔ ባጋጣሚ በርካታ መስሪያ ቤቶች እየገባሁ ውስጣቸው ማይች ያለውና እስቲ በጥቂቱ ላውጋችሁ። ለእያንዳንዱ የወያኔ የበላይ ኃላፊ ቢሮ ውስጥ የሚበላውና የሚጠጣው ይዘጋጅለታል። ለዚህ ምግብና መጠጥ እንደየደረጃ ከ5000 እስከ 10000 የኢትዮጵያ ህዝብ ገንዘብ ይመደባል። በወር በትንሹ 5 ኪሎ ቆሎ፣ 6 ኪሎ ብስኩት፣ 1 ኪሎ ማር፣ ውሃ ማጣሪያ በየቢሮአቸው ያላቸው ቢሆንም ወደ 30 ሊትር የተጣራ የላስቲክ ኮዳ ውሃ ይገዛላቸዋል። 20 ኪሎ ሙዝ፣ 20 ኪሎ ብርቱካን፣ በተጨማሪም ወደ 8 ሊትር ከውጪ የሚገባ የታሸገ ጭማቂ ወዘተ የሚቀርብላቸው መሆኑን አይቼ ታዝቤያለሁ። አንድ ቦታ ሰውየው ቀድሞ በወያኔ ፌደራል ፖሊስ ኮማንደር የነበረ ሲሆን በአሁኑ ሰዓት በአንድ የአቃቤ ህግ ቢሮ ኃላፊ ነው። የሰው ጧት ቢሮ ከገባበት ጊዜ አንስቶ አፉ ከመገብ ሳይለይ ምሳ ይወጣና ከምሳ መልስም በተመሳሳይ ሁኔታ እንደጋማ ከብት ሲያመነዥግ ስለሚሆን የቢሮ ሰራተኞች አያከብቴ የሚል ማላገጫ ስም እንዳወጡለት ሰምቻለሁ። ብዙዎቹ የልጆቻቸው ልደት የሚያከብሩት በዚሁ ለወዳቸው በተመደበላቸው በጀት በመሆኑ ከሸራተን ከኤልከን ወይም ከሌላ እጅግ ውድ ኬኮች ከሚያዘጋጅ ሆቴል ኬክ እንዲዘጋጅላቸው ያደርጋሉ። በተቃራኒው ሰራተኞች ውሃ ይቋረጥና እንኳን ለመጸዳጃ የመጠጥ ውሃም ኮር በራይ በማጣት ይቸገራሉ። የቢሮዎቹ መጸዳጃ ቤቶች በውሃ ችግር አደገኛ የሆነ ሽታ በመፍጠራቸው የሚወሰደው እርምጃ መጸዳጃ ቤቶችን መቆለፍና ሰራተኞችን ማስተቃየት መሆኑ በጣም የሚያሳዝን ነው። በየመስሪያ ቤቱ የሚገኙ ምግብ ቤቶች ለሰራተኛው የሚያዘጋጁት ምግብ እህል ቅጠል የማይል ከመሆኑ በላይ በጽዳት ስለማይሰራ ተመጋቢዎችን ለተለያዩ በሽታዎች እንደሚያጋልጥ ይታወቃል። ሆኖም እንዲህ ያለው ሁኔታ የሚፈጸመው የምግብ አቅርቦቱን ኮንትራክት በወሰደውና በመስሪያ ቤቱ አስተዳደር አማካኝነት በሚደረግ የጥቅም ትስስር ሰራተኞች ይጎዳሉ። ከላይ ያሉት ኃላፊዎች የተመደበላቸው ገንዘብ ስላለ ቢሮአቸው ውስጥ ከ500 እስከ 1000 የሚያወጣ ምሳ አስመጥተው ቢሮአቸውን ዘግተው ቀበቷቸውን ይያላሉ። ሆዳቸው እስኪዘረጥ መጠጥ ይችላሉ። ሰራተኛው እንዳይተነፍስ በየጊዜው በስልጠና ስም በተባበሩት መንግስታት ድርጅት የልማት ገንዘብ በየሆቴሉ ስብሰባ በማካሄድ ሰራተኛ ምሳ በማብላትና መጠጥ እንዲጠጡ በማድረግ ብሶታቸውን እንዲወጡ በስልት የሚደረግ የወያኔ መሰሪ ደባ እንዳለም ታዝቢያለሁ። አንድ ስብሰባ ሲዘጋጅ አንድ የወያኔ ኃላፊ በስብሰባው ስም የሚሞጸልፈው የትየሌለ ነው። ለሰራተኛው የሚከፈለው የውሎ አበል ከምሳ ውጪ 70 ብር ሲሆን ኃላፊው ግን በዛች ስብሰባ ብዙ ሺህ ብሮችን ይመነጥፋል። ጭንቅላት ባዶ ሲሆን ሆዲ ሰፋል የተባለው ወያኔ አየሁት። ወያኔዎች በርግጥ ሆዳሞች ናቸው። ይበላሉ ግን አይጠግቡም። ይህን የማይጠግብ አንዳች
በልቶ የማይጠረቅ አውሬ ቀፈቱን ዘርግፎ ፍግም ማድረግ የውላችንም ግዴታ ነውና ሸምቀን እናቃቸው በማለት ደብዳቤያቸውን ያደረሱን ሙለታ ከአሰላ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ወያኔ ራሱን በጎሳ ያደረጀ ጠባብና የቡድን ዘራፊ መንግስት መሆኑን ብዙ ተብሎበታል። በዚህ በያዝነው አመት የወያኔ ገዢዎች በዙሪያቸው ባሰባሰቧቸው የዝርፊያ መዋቅሮቻቸውና መረቦቻቸው እያካሄዱ ያለው የዝርፊያ መጠን አይነትና መዝረፊያ መንገዶቻቸው ከጊዜ ወደ ጊዜ እየከፋና እየሰፋ መጥቷል። በዚህ አመት አገሪቱ ወደ ውጭ የምትልካቸው ሸቀጦች በአይነትም በመጠንም አገሪቱ ወደ አገር ውስጥ ከምታስገባቸው ሸቀጦች ዋጋ መጠን ጋር ሲወዳደር ገና ግማሽ አመት ሳይ የትየለሌ ደርሷል። ወያኔ ለግል ድርጅቶች እንደ መኪና የመሳሰሉትን ካለቀረጥ እንዲያስገቡ ፈቅዶላቸዋል። ይህ ደግሞ የዝርፊያ በሩን ክፍት አድርጎለታል። ዮያኔ ባላብቶች በርካታ ሸቀጦችንና ሌሎች ውድ የሆኑ ሸቀጦችን ካለቀረጥ ወደ ሀገርም ያስገቡት በዋነኛነት ለድርጅቶቻቸው ሥራ እንዲያገለግሉ ሲሆን ወደ ገበያ አስገብቶ ለመሸጥም ነው። በዚህም ቀረጥ እየከፈለ በህጋዊ መንገድ ሸቀጦችን ያስገባ ለሚሸጥ ህጋዊ ነጋዴ ላይ ከፍተኛ የሆነ አሉታዊ ተጽዕኖን አሳድሮበታል። ለኪሳራም እየተዳረገ ነው። የኢትዮጵያ አየር መንገድ የሸቀጥ መጫኛ አውሮፕላኖች እንዲሁም የህዝብ ማመላለሻዎችን ጨምሮ በዚህ ወቅት አገልግሎታቸው ሙሉ በሙሉ ለነዚህ የወያኔ ህገወጥ ነጋዴዎች መሆኑን ከውስጥ ከሚገኙ መረጃዎች መረዳት ተችሏል። እነዚህ የወያኔ ህገወጥ ነጋዴዎች ህገወጥና ቀረጥ ያልተከፈለባቸው ሸቀጦች ሲያስወጡ ወይስ ሲያስገቡ በጉምሩክ ይመቻችላቸዋል። የነዚህ ሸቀጦች ካለቀረጥ መግባት ያደረሰ ያለው ጉዳት ህጋዊ ነጋዴዎችን ከውድድር ውጪ ማድረግ ላይ ብቻ የተወሰነ አይደለም። እነዚህ ወያኔ ነጋዴዎች ወደ ውጪ ሲወጡ በድብቅ ይዘው የሚወጡት እንደ ወርቅ የመሳሰሉትን የሀገር ሀብቶችን በመሆኑ በሀገር ሀብት ላይ የተቃጣ የምዝበራ ተግባር ሀገርን ጎጂ ነው። ወደ ውስጥ የሚያስገቧቸው ሸቀጦች ደግሞ እጅግ ውድ የሆኑና የቅንጦት የሚባሉ የቤት መኪናዎች ናቸው። በዚህ ወቅት በቦሌ አካባቢ ወጣቶችን፣ ተማሪዎችንና ህፃናትን እያማለለ ያለው ሐሺሽ ዋነኛ አስመጪዎቹ እነዚሁ ሀገራዊና ህዝባዊ ፍቅር ያልፈጠረባቸው ስግብግብ የወያኔ ዘመነኛ ነጋዴዎች ናቸው። እነዚህ በገፍ የገቡ ሐሺሾች በየትምህርት ቤቶች ሳይቀር እየተሸጡ እንደሆነ በስፋት ይታያል። ህፃናቱንና ወጣቶችን በሐሺሽ ማደንዘዝ ደግሞ የወያኔ ፍላጎትም ተልኮም ነው። በዚህ ወቅት የቅንጦት መኪናዎች፣ ጌጣጌጦች፣ አልባሳት ወዘተ በሀገሪቱ የንግድ ሚዛን ማዛባት ላይ ከፍተኛ ተጽዕኖ ማሳደር እንደሚችል የብዙዎቹ ግምት ነው። በተለይ የ2009 ዓመተ ምህረት የንግድ ሚዛን ከመቼውም በከፋ መልኩ ሊናጋ እንደሚችል በርካታ ምሁራን ግምታቸውን ይሰጣሉ። ይመኙሻል ገበያው ከቦሌ
የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቀቀው ጋረደው ከአዲስ አበባ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? በወያኔ የ25 ዓመታት የግፍ አገዛዝ በሀገርና በህዝብ ላይ ተዘርዝረው የማያልቁ የወንጀል ተግባራት ተፈጽመዋል። ሀገርን ከመሸጥ እስከ ትንንሽ ወንጀሎች ድረስ ተፈጽመዋል። በህዝብ ላይ የደረሱ ጅምላ ጭፍጨፋዎች፣ የሰብአዊ መብት ረገጣዎች፣ የሀብት ምዝበራዎች፣ የሙስና ተግባራት ወዘተ ሁሉ የወያኔ መንግስት ሳቃቸው የተደረጉ አይደሉም። ከእያንዳንዱ ወንጀል ጀርባ ወያኔዎች ሁሉ ተሳትፈውበታልና በኢትዮጵያ ምድር የተፈጸመ የፖለቲካና የኢኮኖሚ ተግባራት ወያኔ በስልጣን እስካለ ድረስ የነበሩና የተፈጸሙ የወንጀል አይነቶች ሁሉ መከተላቸው የማይቀር ነው። እነዚህ የወያኔ መንግስታዊ ወንጀሎች በህዝብ ተመርጫለው የሚለው ምክር ቤትም ያውቃቸዋል። የወያኔ ገዢዎችና በዙሪያቸው የተሰለፉ ጀሌዎቻቸው በቡድን ተደራጅተው ዝርፊያ እንደሚያካሂዱ ምክር ቤቱ ያውቃል፣ ህዝብም ያውቃል። በአዲስ አበባ በሌሎች አካባቢዎች በየጊዜው ከሚስገነቡ ሰማይ ጠቀስ ህንጻዎች፣ ባለኮከብ ሆቴሎች፣ ፋብሪካዎች፣ የንግድ ተቋሞች ጀርባ ወያኔዎች አሉ። አብዛኛውን ጊዜ የሀገር ሀብት ሌባ ሆኖ የሚገኘው ሌባው እንዲያዝ አስቀድሞ የሚጮኸው ነው እንደሚባለው፣ ዛሬ በጥልቅ ተሐድሶ ስም ከሀገሪቱ ስለ ዝርፊያና የተለያዩ የወንጀል ተግባራት የሚጮሁት ወንጀለኞቹ ናቸው። ስለ ሀብት ዝርፊያ የሚለፈልፉት ዘራፊዎቹ ናቸው። ስለ ሙስና መንሰራፋት የሚጮሁት ደግሞ ሙሰኞቹ ናቸው። ሌባ ስለ ስርቆሽ ተግባር ስለ ጮኸ ሌብነት አይጠፋም። መዝባሪው ከአናት ተቀምጦ ምዝበራውን እያሽከረከረና እየመራ ባለበት ሁኔታ ምዝበራን ማጥፋት አይቻልም። የሥርዓት ግማቱ ከወደ አናቱ ነውና፣ ስለዚህ በወንጀል የተጨማለቁ ከሥርዓቱ አናት በተቀመጡበት የሥርዓት ለውጥ ይመጣል ብሎ መጠበቅ የዋህነት ነው። የወያኔ ገዢዎችም ሆኑ በአምሳላቸው የፈጠሩት ምክር ቤት ሁሉም ከወንጀሉ የጸዱ አይደሉም። ምክንያት ቢጠየቁ እስከ ዛሬ የት ነበራችሁ? እነዚህ ሁሉ የሥርዓታችሁ ጉድፍ እንዲያድጉና እንዲስፋፉ ሁኔታዎቹን ያመቻቻችሁ እናንተ ናችሁ። ከዚህ በኋላም ስለ እናንተ ጥልቅ ተሐድሶ የኢትዮጵያ ሕዝብ የሚያውቀው ነገር የለም ምላሻችን ነው። በወያኔ ታሪክ ውስጥ የወንጀል ተግባራት ውሃ እየጠጡ እንክብካቤ ሲደረግላቸው እንጂ እንዲጠፉ ሲደረጉ ታይቶ አይታወቅም። ስለ ጥልቅ ተሐድሶ፣ ስለ ሰብአዊ መብቶች መከበር፣ ስለ ሕገወጥ ሸቀጦች ዝውውር የወያኔ መንግሥትም ሆነ ምክር ቤቱ ለመወያየትም ለማጽደቅም ለማስወገድም የሞራል ብቃቱ የለውም ሲሉ ጋረደው ከአዲስ አበባ ደብዳቤያቸውን አጠናቀዋል። እኛም ዛሬ ያለን የደብዳቤዎች አምድ ፕሮግራም በዚሁ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Omega, the Lord is making me.
አስቸኳይ ጥሪ ለወገን የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ ከየሽወርቅ ወንድሜ ነህ። አሌፓ ላይ የሚወርደው ቦምብ አልቆመም። የሶሪያዊቷ እናት ልጆቿን ፍለጋ የግንብ ፍርስራሽ መሃል መባዘኗ ቀጥሏል። ሐዘኗ የእያንዳንዱ ወላጅ ሐዘን ሊሆን ይገባዋል። አሌፓ ብቻ ሳትሆን የወደቀችው በጠቅላላው የሶሪያ ነባር ታሪክ እየወደመ ነው። ህዝቧ ያለቀ ነው። የተረፈው በስደት እየተበታተነ ነው። በበኩሌ የሶሪያ ህዝብ ስቃይና ሐዘን ከሐዘኖቼ ሁሉ ጋር ተቀላቅሎ ይሰማኛል። ያገሪቷ መውደም የታሪኳ መጥፋት አንድ ቀን ብቻ ተሰምቶኝና አስቤው የሚያልፍ ዜና ሳይሆን እንደ ማስጠንቀቂያ ደወል ለሊት እየጮኸ ከንቅልፌ ያባነነኛል። ከአምስት ዓመት በፊት ሆይ ብሎ የተነሳው ህዝባዊ አመጽ ትዝ ይለኛል። ለነጻነት፣ ለፍትህ፣ ለዲሞክራሲ፣ ለለውጥ የተነሳ እንቅስቃሴ። ዜናው በመገናኛ ብዙሃን ዘንድ የሰርግና ምላሽ ፍንድቂያ ፈጥሮ ነበር። በድህረ ገጾች አጠቃቀም የላቁ የትግል ቀስቃሾችና እንዲሁም የተቋሚ ኃይል መሪዎች የሆኑ ሁሉ በኩራት ወጥተው ስለ ድል መቃረብ የሚናገሩበት መቅጽበት ነበር። ብሎም በዓለም ዙሪያ በጨቋኝ ስራ ስር የሚማቀቁ ሁሉ ህዝቦችን የሚቀሰቅስ ስሜት ነበር ያወቀት የፈጠረው። ታዲያ ዛሬ ከአምስት ዓመት በኋላ ያ ሁሉ የትገባ የትደረሰ? ሶሪያ እንዴት እዚህ አስከፊ ጥፋት ውስጥ ልትወድቅ ቻለች? እንዴት ከድጡ ወደ ማጡ ልትገባ ቻለች? የማዕከላዊ መንግስቱን የጭቆና ስርዓት ሊታገልና ሊለውጥ የተነሳ ህዝብ እንዴት በአክራሪዎች ሊጠለፍና ወደ እርስ በርስ እልቂት ሊሸጋገር ቻለ? ለዲሞክራሲና ለፍትህ የተነሳ ንቅናቄ እንዴት ከታሪክ ቦርሳቸው ቀራኒዎች ላይ በመመስረት አንደኛው ሌላውን የመበቀልና የማጥፋት ዘመቻ ውስጥ ሊሰማራ ቻለ? የሶሪያ ህዝብ ለምን ከአፍጋኒስታን፣ ከሶማሊያ፣ ከኢራቅ ህዝቦች ላይ ማርቻለ? የሶሪያ ጠላቶች እነማን ናቸው? ጠላቶች ካሏትስ በመውደሟ የሚያገኙት ጥቅም ምንድነው? ከታሪክ ተምሮ ራሱን ህዝቡንና አገሩን ከጥፋት ለማዳንና ብሎም አዲስ ታሪክ ለመስራት የሚፈልግ ሁሉ ሊመለከታቸው የሚገባ ሌሎችም ተጨማሪ ተመክሮች አሉ። እኛ አፍሪካውያን ለነዘነጋው የማይገባን ታሪክ አለ። የጥቁር ህዝብ ልጆች፣ እናቶች፣ አባቶች፣ እህቶችና ወንድሞች ከአጉራችን ከአፍሪካ የታደኑና የታፈኑ በግርብረትና በሰንሰለት ታስረው እየተጫኑ ውቅያኖስ ተሻግረው በባርነት እንዲሸጡ ዋና እገዛ ያደረገው በመካከላቸው የነበረው በጎሳ ልዩነት ላይ ተመሰረተ ግጭት እንደነበረ የታሪክ መዝገቦች የሚያሳዩን ነው። በዚያ ክፍለ ዘመን 14ኛው መቶ አካባቢ በአፍሪካ ውስጥ ተንሰራፍቶ የነበረው በጎሰኛ መሪዎች ይካሄድ የነበረው ፖለቲካ የጥሬ ሀብትና የሰው ጉልበት ፍለጋ ዓለምን ያስሱ ለነበሩ የነጭ ተስፋፊዎች አመቺ ሁኔታ ፈጥሮላቸው ነበር። አንደኛውን የጎሳ ንጉስ በወዳጅነትና በአማካሪነት በመቅረብ ጠመንጃና ጥይት በመለገስም ሆነ በመሸጥና እንዲሁም በቶክስ በማሰልጠን በሌላው ጎሳ ላይ ጊዜያዊ ድል እንዲጎናጸፍ ያደርጉት ነበር። ከዚያ ሴራቸው በስተጀርባ ደግሞ የተሸናፊውን ጎሳ ልጆች ያፈኑ ሲወስዱ የተወላጁት ንጉስ እንዳላየ ይሆን ነበር። አንዳንዴም ያገዛቸው ነበር። የወዳጅ ተብየው አይቀሬ ተራ ሲደርስና የራሱ ጎሳ ልጆች እየተጠለፉ ለሽያጭ ሲላኩ ደግሞ በድር በመድር በማለት መጀመሪያ የተጠቃው ጎሳ በተራው የተመልካችነቱን ቦታ ይወስድ ነበር። በዚህ መልክ የተከሰተው ሁኔታ ነበር ቅራኔዎችን በማካረርና ግጭቶችን በማባባስ ህዝብን በሁሉም አቅጣጫ በማዳከም ለሽያጭና ለልዋጭ እንዲቀርብ ያደረገው። ከዚያ ቀጥሎ ለተስፋፋው የአውሮፓውያን ወረራና የቅኝ አገዛዝ መንሰራራትም መሰረት ሊሆን ችሏል። ዋናው ተጠያቂ መንግስት ወይም ገዢ ቡድን ነው። ሲጠቃለል በጎሳ ላይ የተመሰረቱና የተካረሩ ውስጣዊ የህዝብ ቅራኔዎች እንደ ምሳሌ ላነሳሁት የዛሬው የሶሪያ ውድቀትም ሆነ ለአፍሪካ የአራት መቶ ዓመት የባርነት የቅኝ አገዛዝ ስርዓት በግብር ላይ መዋል ወሳኝ ሚና ተጫውተዋል። ነገር ግን ለቅራኔዎች ባስከፊ መልክ መካረርና ህዝብንና አገርን ብሎም ክፍለ አህጉርን ለጥቃትና ለጥፋት የመዳረግ ዋና ተጠያቂዎች የፖለቲካ አገዛዙን ወይም የጎሳ አመራሩን የጨበጡት ቡድኖች መሆናቸው አያጠራጥርም። ተጠያቂነታቸውን በሁለት ከፍሎ ማየት ይቻላል። አንድ በህዝብ መካከል መከፋፈልን የሚፈጥረው ራሱ የገዢዎች ጨቋኝ አገዛዝ አስተዳደር ነው። ይህም ደግሞ ሊወገድ የማይችል ከራሱ ከስልጣን አመጣጡ ጋር የተዋሃደ ባህሪ ነው። ዴሞክራሲያዊ የመንግስት ስርዓትና የህግ የበላይነት ያልተረጋገጠባቸው ህብረተሰቦች ሁሉ ውስጥ ገዢዎች ስልጣን የሚጨብጡት አንድ በጥቅም አጋሮች እየታገዙ በጉልበት ራሳቸውን በመሾም ሁለት ከዘር በመወረስ ሶስት እግዚአብሔር የመረጠነን በማለት እንደሆነ የታወቀ ነው። በሶስቱም አይነት መንገድ የሚመጡ ገዢዎች ሰፊውን ህዝብ የሚፈልጉት ለአገልጋይነት እንጂ ሊያገለግሉት ሊጠቀሙበት እንጂ ሊጠቅሙት አይደለም። በእርግጥ አንዱ አምባገነን መሪ ከሌላው ባህሪው ሊለይ ይችላል። በአስተዳደር ስልቱና በመዋቅሩ እንደዚሁ። የአስተዳደር ፍልስፍና ወይም ሪዮተ ዓለሙ ግን ሰባዊ ክብርንና ነጻነትን ማዕከላዊ እስካላደረገ ድረስ ከጭቆና ሊቆጠብ አይችልም። አምባገነን ስርዓቶች ዓላማቸውን ከግብ ለማድረስ በማስፈራራት፣ በማስገደድ፣ አወናባጅ ፕሮፓጋንዳን በመጠቀም ህዝብን ከህዝብ ጋር ከማጋጨት ወደ ኋላ አይሉም። ለአጥፊ ክፍፍል ሊዳርጉት እንደሚችሉ ቢያውቁም ኃላፊነት ግን አይወስዱም። አመራራቸው በግልና በቡድን ጥቅም ላይ የተመሰረተ ብልነትና አርቆ ሐሳቢነት የሌለው ጦረኛና ትምክተኛ ነው። እንደዚህ አይነቶቹ ገዢዎች ስልጣናቸው ጊዜያዊ እንደሆነ የብዙ መንግስታት ታሪክ ባለም ዙሪያ ይመሰክራል። ጊዜያዊነቱ ግን በርግጥ አንጻራዊ ነው። ብዙዎቹ ህዝብንና አገርን ለዘመናት ለማዳከም የሚበቃ ረጅም የስልጣን እድሜ ነው የሚኖሩት። የመላው አፍሪካ ታሪክ ይመሰክራል። ሁለት ጨቋኞች ሲወድቁም በስርዓታቸው ህዝብን ከአዲስ ጭቆና ራሱን መከላከል እንዳይችል አቆላሽተው ነው የሚወድቁት። ለብዙ ዘመናት በአምባገነናዊ ስርዓቶች ጭቆና ታፍኖ የኖረ ህዝብ በቃኝ ብሎ ለአመጽ ሲነሳ አባርነት ከሚያሳዩት ጋር ሆኖ ጨቋኞችን መፈንቀል እንጂ ትኩረቱ የተተኪዎችን ማንነት የመመዘኛ አቅምና ፋታ የለውም። በዚህም የተነሳ ትግሉ ተላልፎ ወደ አዲስ ጭቆና ሊሸጋገር እንደሚችል ብዙ ተሞክሮች ያሳያሉ። የሐሳብ ንጻነት የሌለበት ስርዓት ውስጥ ታፍኖ የሚኖር ህዝብ የተለያዩ ፖለቲካ አሳሰቦችን በግልጽ ሰምቶ የመተቸት፣ የማወዳደር፣ የመሞከር ወይም የመፈተን ልምድን የሚያገኝበት ሁኔታ አይኖረውምና ለድጋሚ አምባገነናዊ ስርዓት የተጋለጠ ይሆናል። ሀብቱን፣ ንብረቱን፣ ጉልበቱን ለሚፈልጉ የውጭ ኃይሎችም ቀላል መስዋዕት ይሆናል። የተቃዋሚ ድርጅቶች ኃላፊነት። ሁል ጊዜ ዋና ተጠያቂ ማከለኛ ስልጣን የጨበጠው ኃይል ይሁን እንጂ የህዝብ ለውጥ እንቅስቃሴ እንመራለን ብለው የሚነሱ ድርጅቶችም ከኃላፊነት ነጻ አይሆኑም። የህዝብን እንቅስቃሴ ወደ ፍሬያማ ግብ ለመምራት ጨቋኝ ስርዓትን በመለወጥና መሪዎችን በማስወገድ መካከል ያለውን መሰረታዊ ልዩነት ጠንቅቆ መገንዘብ ይጠይቃል። ይህ ደግሞ መሪ ድርጅቶች ፍልስፍናቸውን፣ ራያቸውን፣ መዋቅራቸውን እንዲመረምሩ ግዴታ ይጥልባቸዋል። ለውጥ ማምጣት ማለት መጪውን ጊዜ መቅረጽ፣ ለልጆችና ለትውልዳቸው ካለፈው ሆነ ከዛሬው የተሻለ መሰረት መጣል ማለት ነው። ይደግሞ ያለፈውን ከመተቸትም ሆነ ያለውን ከመዋጋት የከበደ አላፊነት ነውና ከትምክህተኝነትና ከደብጀኝነት ስሜት ነፃ የሆነ ብልህ ትሁትና አርቆ አሳቢ አመራርን ይጠይቃል። ድርጅቶች ውስጣቸውን ለመመርመርና ታሪካዊ ኃላፊነታቸውን በትክክል ለመወጣት ብቁ መሆን አለመሆናቸውን ለመገመት እንዲችሉ መመለስ ከሚገባቸው ጥያቄዎች መሃል ጥቂቶቹን እንደ ምሳሌነት ከታች እሰነዝራለሁ። ድርጅቱ የግለሰብን ሰባዊ ክብርን ለማረጋገጥና ለማስከበር ምን ያህል የጠና እምነትና ዝግጅት አለው? ለህግ የበላይነት ድርጅቱና መሪዎቹ ተገዥ እንዲሆኑ የሚያረጋግጥ ወይም ተግባራዊ የሚያደርግ ቆራጥ ዝግጅት አለ ወይ? ማንኛውም ግለሰብ በጎሳ በዘር በሚከተለው ሃይማኖት ወይም እምነት በቆዳው ቀለምና በመሳሰሉት ባህሪያት እንዲሁም ሰባዊ ነጻነቱን በመመርኮዝ ባደረጋቸው የግል የአኗኗር ምርጫዎች የተነሳ እንዳይጨቁን ድርጅቱ ምን አይነት የጠና እምነትና ዝግጅት አለው? ድርጅቱ የራሱን ራይ ከሌሎች ድርጅቶች ራይ ምን ያህል አስበልጦ ያያል? ድርጅቱ የአባሎችንም ሆነ የሌሎች ድርጅቶችን ትችት ሂስና ሐሳብ በነጻና በዲሞክራሲያዊ መንገድ ለመስማትና ራሱን ለመለወጥ ወይም አቅጣጫውን ለማስተካከል ምን ያህል ቆራጥና ዝግጁ ነው? ድርጅቱ የሚያዘጋጀው ራሱን ከሌሎች ድርጅቶች መሃል ለህዝብ ምርጫ ለማቅረብ ነው ወይስ ጨቋኞች ሲወገዱ የመሪነት ቦታውን በቀጥታ ለመውሰድ ነው? የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ። ዴሞክራሲ፣ ፍትህ፣ እኩልነት፣ ሰባዊ ክብርና ነጻነት የህግ የበላይነት በሚሉ መፈክሮች ስር በኢትዮጵያ የተካሄደው የፖለቲካ ትግልና እንቅስቃሴ 40 ዓመታት አልፈውታል። ይህን በተመለከተ በአውሮፓውያን የዘመን አቆጣጠር 1974 የፈነዳው የካቲት አብዮት በይዘቱም ሆነ በቅንብሩ እንዲሁም በተከፈለበት ዋጋ ሊዘነጋ የማይችል ታሪካዊ ቦታ አለው። በህብረ ብሔራዊ ድርጅቶችም ሆነ በብሔር ድርጅቶች ስር ተሰልፈው በብዙ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ለህዝባቸው፣ ለወገኖቻቸውና ለሀገራቸው ፍቅር ሲሉ ሰውተዋል። በዚህ ብርቅ ታሪካችን ላይ ብዙ የተለያዩ ስሜቶች እንዳሉ አውቃለሁ። ቢኖርም ማስገረም የለበትም። ታሪክ የቅርብም የሩቅም ሁሉ ጊዜ አወዛጋቢ ስለሆነ ብቻ ሳይሆን አካላቸው ላይ ጠባሳ፣ መንፈሳቸው ውስጥ የማይደርቅ ቁስል ይዘው የሚጓዙ በህይወት የሚኖሩ ብዙ ወገኖች ስላሉ ነው። ንሱንና ትናንትናም ዛሬም በአዲስ ጥይት የሚወድቁትን ወገኖቻችንን የሚያስተሳስራቸው አንድ ነገር ነው፣ ለውጥ ማምጣት። ህዝብ ከትውልድ ትውልድ እየደማ ለድል ቀን ሳይደርስ በድል ዋዜማ እየወደቀ እንዳይቀር የዛሬው ዋዜማ የመጨረሻው እንዲሆን ማድረግ አደራ አለብን። ችሎታውም በእጃችን ነው። አደራችን የጠቅላላው የጥቁር ህዝብ አደራ ነው። የጥቁር ህዝብ አደራ ነው ስል ምን ማለቴ እንደሆነ እንድትረዱ ሐሳቤን ባጭሩ ከታች ገልጻለሁ። ኢኮኖሚን በተመለከተ ምዕራባውያንም ሆኑ ቻይናና መሰሎቿ የምግብ ማብረቻ መሬት የጥሬ ሀብትም ሆነ የገበያ ቦታ በሰፊውና በግልጽ በመሻማት ላይ ከተሰማሩ ቆይተዋል። ለዚህ ሽሚያ ዋና ትኩረት የሚደረገው በመላው አፍሪካ ላይ ነው። ይህም የሚካሄደው አንደኛውን ወገን ብቻ በሚጠቅሙና ፈጽሞ እኩልነትን ባልተመረኮዙ ስምምነቶች ላይ በተመሰረቱ ውሎች አማካኝነት ነው። ለምሳሌ ያህል ይሄ ሂደት በአገራችን በሰፊው ተከሰተና መፈናቀልንና የእርስ በርስ ግጭቶችን እያስከተለ ያለ ነው። በሌላ በኩል ደግሞ ከኛ አገር አንስቶ በመላው አፍሪካ ውስጥ ያንሰራሩት የገዢ ስርዓቶች የሚካሄደው ቅርምጫ በአገሮችና በህዝቦችም ላይ ሆነ በመላው አህጉር ላይ የሚያስከትሉትን ጉዳት የሚገነዘቡ አይደሉም። የብዝበዛ እንጂ የንግድ ተቋሚ አለመሆኔን አሳስባለሁ። በዓለም ውስጥ የህዝብ ብዛት እየጨመረ በሄደበት የተዛባ የሀብትና የውቀት ስርጭት ጎልቶ በሚታይበት የወታደራዊ ኃይል በጥቂት አገሮች እጅ በገነነበትና አዳዲስ አክራሪና የነጭ በላይነትን የሚያንጸባርቁ መሪዎች ብቅ ብቅ በሚሉበት ወቅት በአፍሪካና በጥቁር ህዝብ ላይ ከምንጊዜውም የበለጠ አደጋ ያንዣበበ መሆኑ ያመለክታል። ምንም እንኳን አደጋው የዓለም በሙሉ ቢሆንም ሰባዊ ክብርንና ደህንነትን በሚመለከት ጥቁር ሰው ዛሬም በያለበት መጨቆኑ አልቀረም። በይዘቱ በስፋትና በጥልቀቱ ትንሽ ይለያይ እንጂ ዛሬም በቆዳው ቀለም ላይ በተመሰረተ ጭቆና ይጠቃል። እንደ ስደተኛም ሆነ እንደ ዜጋ በእኩልነት የማይታይበት ጊዜ ብዙ ነው። በህግ ፊት ሁሉ ጊዜ እኩል አይሆንም። በፍርደ ገምድሎች የመጠቃት አደጋው የበዛ ነው። በዚህም የተነሳ ሁሉ ጊዜ ፈተና ላይ ይወድቃል። ሆኖም የጥቁር ልጆች በመላው ዓለም በእያሉበት ህብረተሰብ የሚያስከብራቸውን ሥራ እየሰሩና አኩሪ ተግባር እየፈጸሙ እንደሚኖሩ አብሮ መነገር አለበት። ከሌሎች ህዝቦችም ጋር ተደባልቀውና ተዋልደው ይኖራሉ። ጥቁሩ እንደ ግለሰብነቱ እጣ ፈንታው የተለያየ መሆኑን ሊዘነጋ አይገባም። ሆኖም ግን እንደ ጥቁር ህዝብ አዲስ ታሪክ መጻፍ ይገባናል። ከቀሩትም ያለም ህዝቦች ጋር በመተባበር እኩልነት፣ ሰብአዊነት፣ ፍትህና ዲሞክራሲ ለሁሉም የተረጋገጠበትና ሰላም የሰፈነበት ዓለም ለመፍጠር አስተዋጽኦ ለማድረግ መብቃት አለብን። ለዚህ የምንበቃው መጀመሪያ ራሳችንን ስናውቅና ስናከብር ነው። መጀመሪያ ከጨቋኝ ስርዓቶች سنላቀቅና ተመለሰንም መንግስም በጨቋኞች እጅ ማንወድቅበትን መሰረት سنከተል ነው። በኢትዮጵያ ውስጥ ዛሬ የተነቃነቀው ትግል አጣጫውን ወደዚህ ቢያደርግ ግብ ሊመታ ይችላል የሚል እምነት አለኝ። ትግሉ የጋራ ጥቃቶችን መገንዘብ አለበት። ያጭርና የረጅም ጊዜ ጥቅሞችን ለይቶ ማየት አለበት። ለአያት ለቅድመ አያቶቹ ታሪክ ትውልዱን መስዋዕት ማድረግ አያስፈልገውም። ለውርሱ ተገቢውን ቦታ ሰጥቶ ለአዲሱ የራሱን ታሪክ ለመጻፍ መድፈር አለበት። ሰፊ ሀገርና ድንበርም ሆነ በርካታ ህዝብ ኃይል ነው። ህብራዊነትና ብዙሃንነት የውቀትና የሀብት ምንጭ ነው። ከተለያየ እይታ በመነሳት ማንንም ይጻፈው ማንንም ሳይበላለጥና ሳይተናነስ በኢትዮጵያ ታሪክ በሙሉ ለኩልነት ለነጻነት ለሰባዊ መብት የታገሉ ወገኖቻችንን አደራ የመወጣት እድሉ ገና ጨርሶ አላመለጠንም። ተከራክረንና ተደራድረን ግን ተባብረን ነጻነቱ የተከበረለት ኩልነቱና ሰባዊ መብቱ የተረጋገጠለት ተደጋግፎና ተረዳድቶ ጭቆና ደህንነትና ረሃብ የጣሉበትን ውርደት የሚላቀቅ በህብረትና በታደሰ አንድነት የሰላምና የጸጥታ ዋስትና ፈጥሮ መኖር የሚችል ህዝብ እንዲኖረን ካሰብን ከራሳችን በቀር የሚያግደን ማንም የለም። ወገኖቻችን ከድል ዋዜማ ወደ ድል ተሻግረው ለመላው የጥቁር ህዝብ ትንሳኤ ምሳሌነት ሊበቁ እንዲችሉ ለማድረግ የሚያበቃ ፍላጎትም ሆነ ችሎታ አለን ብዬ አምናለሁ። Thank you.